የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ሪ ተመልካች ኢትዮጵያውያን በሙሉ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ሪ ላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ።
ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የህይወት ታሪክ ተንተርሶ በአቤ ጉበኛ የተደረሰውን ታሪካዊ ልቦለድ አንድ ለናቱ መጽሐፍ ትረካ ክፍል 22 አሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
ሀዘንተኛ እናቴ ሀዘንተኛ እናቴ ሀዘንሽ ቢበዛ መልክሽ ጠቆረብኝ ሆነብኝ ቅርዛዛ ምንም ቤትሽ ቢፈርስ ኑሮሽ ቢደረባ እግርሽ ቢሰነከል ብትሆኚ ሸለባ ዳግመኛ እንድትመጪ ታየኛል እኔ ለልቤ ደስታ ሐሴት ለዘመኔ እንዲህ አይደለም ወይ ኑሮ ባለም ላይ ሲወርቁ ሲነሱ መከራ ሲታይ መከራን የታለ ሲኖር እየተገፋ መነሻው ጉል ነው የሚታይ በይፋ ችግር ያጠለቀው የጠራው ገላሽ የብርታት ዓላማ አነዋወርሽ ያንጎልሽ ነጻነት እጅግ የረቀቀ ያልገባው አጋዘው የገባው አለቀ ስንቱ ነገር ቀረ ፈጥኖ ተደምስሶ ባንቺ መልክ አጊጦ ውበትሽን ለብሶ ሀዘንተኛ እናቴ ውበትሽ የጠራው የተመኘሽ ሁሉ አንገቱን ሰጠልሽ አለቀ በሙሉ እኔም ማረከኝ ባየው መልክሽን እኔም እንደነዚያ ልስጥሽ አንገቴን ሀዘንተኛ እናቴ ጎኔ የህይወቱ እከተልሻለሁ በቀን በሌሊቱ ከቶ አልሻም እኔ ተነጥሮ ኑሮ እስኪደርስ ድረስ ታላቁ ቀጠሮ የህይወቴን ማብቂያ እመኛለሁ እኔ ሀዘንተኛ እናቴ ከአንቺ ከመለየት ስኖር በዘመኔ ይቆራርጠኝ ውርጩ ይቆርጥመኝ ብርድ አይቀጡ ልቀጣ ይውረድብኝ ስል ቁም ነገር አይደለም የለኔ አካል በሞት እንዲከተት አውቃለሁ ገላዬ ለሌላውም በልክ ለኔም በመጠኔ መድረሱም አይቀር ነው ሲፈሩት ቢኖሩ መፈጸም አለበት ይኸው ነው ተግባሩ ሞት ለረታው አካል እንዲመጨነቅ ከንቱ መዳለል ነው በራስ መሳለቅ ሀዘንተኛ እናቴ አንቺ ነሽ ንብረቴ አንቺ ነሽ ህይወቴ የአእምሮዬም መቤት የህሊና ሀብቴ ጥራቸው እጅግ ነው ህልቆ መሳፍርት ወሰንዲካ የለው እስከ ምጽአት ያፈቀሩሽ ልጆች ወይናቸው የሞቀ ፍቅርሽ ከልባቸው እጅግ የጠለቀ ለአንቺ እንደተገዙ በፍጹም ልቦና ሄዱ ገሰገሱ የሞትን ጎዳና ሀዘንተኛ እናቴ ምንኛ የጠና የወደደ አንጀት ያፈቀረሽ ሲለይ ሲፈታ በሞት ሀዘንሽ ቢበዛ ሀዘንተኛ እናቴ ጭንቅሻን ሰፍስፎኝ ገባ በጉልበቴ ይታየኛል እኔ እንባሽ የሀዘን በፊትሽ ሲለካ ሆኖ ሰመመን ስካዜሽ ወጨፎ ሸቀቀንሽ ጭፍና ሸረጠጠው ልቤን አደረገው መና እንዳይዘለቅ የለም አብረን እንዝለቅ የትንሣኤ ብርሃን እስከሚል ፍንጥቅ ሀዘንተኛ እናቴ የመጣውን ቀንበር እኔም ልሸከመ ልረስ ልቆፍረው በተለምሹ ትልም قسمش عايز صبر وزش عين مدد يملش علنا انتي هون بقت سندي بمريت وسط تزرطا بسمشا بزوز هفر علت موتا تشت النشا بموتو لجو تشه تنساين جنو هذا نشن باسيت ليلوت واسبو قاتش يطفال بحيل تدمسسو يواتش يطران ينبر دفرسو ያለፈው አለፈ መጪውን ጠብቂ ለምትሄጁ መንገድ ስንቅንሽን ሰንድንቂ የልጆች ሻጥንት የሞቱት ሁና የሚለመልምናው አንድነት በመና ስጋቸው አበባ አምሯቸው ፍሬ አብቦ ያፈራል ከነገ ከዛሬ ምን የወላድ መሃን አሁን ብትሆኚ እዱ መድራቱ የሚባል ወንድ ልጅ እንድትወልጂ መኚ ያውስ ቢሆን ለዚያ ልጆችሽ መች ሞቱ ሀዘን አይግባሽ ታሪክ ቤት ሊሰሩ መንገድ ሄዱልሽ ትላንት ሄጄ መጣው ከረጅም ጎዳና ከልጆችሽ አንዱ ከመቃብር ሆኖ ጠየቅኩት ሲቃና ይህን መልአክ ትላከኝ እንደ ነገር ላንቺ እናታችን የኛ እንድትበረቺ አትዘን እናቴ ትበል በርታ በርታ አንሰፍሰፍ አንደፋ አለላት መከታ ኑሮ ፈረቃ ነው አለላት ምትክ የኔን ስሚፈጽም ማደርሰው ከልክ እንግዲህ እናቴ አፈር ተበላኝ ታኑረኝ በልቧ እንዳትረሳኝ በሙግት ነበረ ያለ ህሊናዬ የእናቴ መከራ ሆኖ መከራዬ ተንታይን ተወጣው ፍጆታው ለሌላ የትንሙን ማቃኛ ይፍጠር ሌላ መና ብዙ አንጻር አይነበር እኔ በህይወቴ እየተደቀነ ሲጋረድ ተፊቴ ልከላው ብሞክር ክፉ ክፉነ የእናቴን መከራ እሾ ጉልጥምቱነ የሐዘን ጥቃቷን እያወቀው ልቤ መከራዋን መክላት ዳር ዳሩን ቀንጥቤ ሀቅሙ በላይ ነገር ተስኖት አካሌ የገደል ስር ጩኸት ሆኖበት ቀበሌ ዝም ብሎ ማዳመጥ ጊዜው እስኪለግሽ ሳይወድ በግዴታ ይኸው ሲታገስ ይህን ሁሉ እያየው ስኖር በንጉርጉሮ አጥንቴን ሰበረው የኔ እናት እሮሮ እኔ እንደዚህ ሆኜ ገባሁ ከመቃብር ልጅ ትውለድ እናቴ የሚያደርሰው ከዳር ይህንን ተናግሮኝ ልጅሽ ጥሎኝ ሄደ ሌላንዳን ጠይቀው ዛር ሆኖ ነጎደ አላርፍ እንኳን ብሎ ከመቃብር ገብቶ አጥንቱ ነገረኝ ይህን አፋውጥቶ ሐዘንተኛ እናቴ ሐዘንሽ ቢበዛ ሐዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ለናት 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 ለናት
ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን እንደሰዉ ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰዉ ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ
ክፍል 22
ታጠቅ ብሎ ፈረስ ካሳ ብሎ ስም ባርባር ቢሸበራል ኢየሩሳሌም እኔማዩ ቱርክማይ የምሸሽ ነው አረሷባ ታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔማዩ ቱርክማይ የምሸሽ ነው።
ምዕራፍ 42 ታላቁ ብትር። አጼ ቴዎድሮስ ግን ብቻዋለሁ ብለው ጣራውንና ጌጣጌጡን ማዘጋጀት የጀመሩለት ታላቅ ግንብ በአራቱ ማዕዘን እየተሰነጣጠቀ ለመውደቅ ሲናጋ ሲያዩ ያን ግንብ ከውድቀት ለማዳን በየማዕዘኑ ሲሯሯጡ እንደገና ወደ አመጸው የወሎ ግዛት ዘመቱ። በወሎ አካባቢ ያመጹባቸው ወንበዴዎች ከመጀመሪያው በጠላትነት የቆዩት እና መዴ በሸብ ብቻ አልነበሩም። የራሳቸው ሹማምንት የመቅደላው ደጃች ሊበን ባይሻል ጦርነት ላይ ተማርከው አስራዋቸው ከቆዩ በኋላ ይቅርባዩ ንጉሠ ነገሥት ፈተው በአባታቸው አገር ሹማዋቸው የነበሩት ዋግሹም ገብረ መድህንና ሌሎችም ብዙዎች እንደዚሁ ሸፍተው ነበር። ኢትዮጵያስ ፊታቸውን ወደ ወሎ ማዞር እንደተሰማ ነደጃች ሊበንና እና መዴ በሽር በያጣጫው ፈረጠጡ። ዋክሹም ገብረ መድን ግን ከብዙ አመጸኞች ጋር ሆነው ንጉሠ ነገሥቱን ጦርነት ገጥመው ጥቂት እንደተዋጉ ተማረኩና ለፍርድ ቀርበው በስቅላት ተቀጡ። ንጉሠ ነገሥት ቴዎድሮስ የወሎንና የአካባቢውን ሁኔታ እያረጋጉ ለመቅደላም ታማኝ አሽከራቸውን ግራዝማች አለሜን ሹመው በዚያው በሚገኙበት የችግር ጊዜ እኛ ታላቅ ንግሥት በድንገት ታመሙ። አጼ ቴዎድሮስ በዚያ ታላቅ ፈተና ላይ እንዳሉ ፈተናቸውን ለመቋቋም ከሚጽናኑባቸው ከፍተኛ ኃይሎች በአንደኛዋ ላይ እጅግ አስጊ የሆነ ነገር ደረሰ። በደፋሩ ወንድ ልብም ያልተለመደ ስጋትና ሽብር ተፈጠረ። እቴጌ ተዋበች ከታመሙበት ቀን ጀምሮ አጼ ቴዎድሮስ በየቀኑ ከሚሰሙት የፍርድ ሥራ በቀር ሌላውን ሁሉ ሥራ ለጊዜው ራሳቸው ተወጥ አድርገው ለታማኝ አሽከሮቻቸው ትተውት ነበር። ነገር ግን በግል ኑሯቸው ላይ ለደረሰ ችግር ሲጨነቁ እግዚአብሔር የጣለባቸውን አደራ እንዳያጓድሉ በማሰብ ከእቴጌ ተዋበች ጎን ቁጭ ብለው ከበሽተኛው አይበልጥ በስሜት ሲሰቃዩ ይቆዩና እስከመጨረሻው ደህና ነኝ ብዙ አይጨነቁ እያሉ ብዙ ችግር የሚያዋክባቸው ባለቤታቸውን ከማጽናናት ያላቋረጡት ንግሥት እንደተለመደው አሁንስ ቀለል ብሎኛል ሲሏቸው በልባቸው ጥቂት ተስፋ ይዘው የሕዝብ ጉዳይ ለመስማት ይወጣሉ። ነገር ግን ምንም ያህል ሳይቆዩ ልባቸውን አድናድ ይልባቸውና ንግሥቲቱ ወደ ተኙበት ድንኳን ይመለሳሉ። በማንኛውም ችግርና ፈተና ፊት ፍርሃትና ሽብር ታይቶባቸው የማያውቀው ብርቱ ሰው በዚህ ጊዜ እንዲህ ሲሸበሩና ሲጨነቁ ሲታይ እጅግ ያሳዝኑ ነበር። ቀኑን በዚህ ሁኔታ ሲውሉ፣ ሌሊቱን በድንኳኑ ቤተክርስቲያን ሲጸልዩ ያነጉት ነበር። መግባቸውንም በጥሬሽም ብራ ወስነውት ነበር። ሞቱ የቴጌቱ አበቾን እንጂ በህመሙ ይበልጥ የተሰቃዩትስ አጤ ቴዎድሮስ ናቸው። ሞቱም ቢሆን መቼም ሰው ቁሞ ተሄደ ሞት አይባልም እንጂ የአጤ ቴዎድሮስን ሕይወትም በከፊል ገሎታል። በጣም ያስተዋለው አልነበረም እንጂ ይህ ሞት የኢትዮጵያን ሕይወትም በጣም ጎድቷል። አጤ ቴዎድሮስ ወጣ ብለው ወደ ድንኳኑ ሲመለሱ ንግሥቲቱ ደከም ብለው በፊታቸውም ላይ ክሳትና ያልተለመደ ላህይ ተቀብቶበት ሲያዩ አንድ አይነት አስጨናቂ ፍርሃት ልባቸውን ያውቀዋል። እመቤቴ የኔ እናት አሁንስ ጥቂት አልተሻለሽም? ይላሉ የተጨነቁት ንጉሠ ነገሥት። ተሽሎኛል፣ ደህና ነኝ፣ ግድ የለም ሥራውን ይከታተሉ ይላሉ ቴጌቱ አበጅ። አንድም ቀን አሞኛል፣ ያዙኝ ልቀቁኝ፣ አንሱኝ ጣሉኝ ሳይሉ ለሞት ያደረሳቸውን በሽታ በትዕግሥት ችለው በብርታታቸው ባለቤታቸውን ሲያበረታቱ ቆዩ። አጼ ቴዎድሮስ ግን ምንም እንኳ ብርቱዋ ንግሥት ሥቃያቸውን በትዕግሥት ቢሸከሙት አዳር አዳር እየተዳከሙና በሽታው እየጠናባቸው መሄዱን ሲያዩ ስጋቱ በዚያው ልክ እየበረታባቸው ስለሄደ ነፋሻማ ወደ ሆነውና ደስ ወደሚለው አቅጣጫ ሁሉ እየተዘዋወሩ በመስፈር የንግሥቲቱን ጤንነት ለማሻሻል ሞከሩ። ከዚህም በቀር መድኃኒት የተባለውን ሁሉ ራሳቸው በእጃቸው እያቀመሱ ሰው ለሰው ሊያደርግ የሚችለውን ጭንቀትና መከራ ማንም ከሚያደርገው በላይ ቢያሳዩም እኒህ ብርቱ፣ እኒህ ተወዳጅ፣ እኒህ የባላቸው ጠባቂ መልአክ የሆኑ ታላቅ ሴት እረፍት ከማያውቁት ባለቤታቸው ጋር በድንኳን ሲንከራተቱ ኑረው በድንኳን ውስጥና በአልጋ ላይ ሲንከራተቱ ሕይወታቸው አለፈች። በዚህ ጊዜ በአጼ ቴዎድሮስ ላይ የወደቀውን ታላቅ የሐዘን በትር ለመግለጽ ማንኛውም የቃላት አሰካክ በቂ አይደለም። ጓደኛዬ፣ እናቴ፣ እመቤቴ፣ ገሬዴ፣ አረ ትንሽ ቆይ፣ አረ ንግሥት እንዲኖራ፣ አረ ንግሥት እንደዚህ ሁና ኑራ አትሞትም፣ አረ ተቤትሽ ላድርስሽ እያሉ በሬሳው ላይ ሲወድቁ ሲነሱ እመቤቴ፣ እናቴ፣ ለማን ጥለውኝ፣ ብቻዬን ለማን ጥለውኝ እያለ እንባውን እንደ ጎርፍ የሚያፈሰው ሊቀ መኳስ ዮሐንስ ቀረብ ብሎ ከሬሳው ጋር ቁም ለቁም ከሚዘረጉበት ያነሳቸው ነበር። እናቴ፣ እናቴ፣ እኔ ነኝ ገዳይሽ፣ ይቅርበኝ፣ ማሪኝ፣ የኔ ከብታታ፣ እግዚአብሔር ምን ሲል ተኔ ጣለሽ እያሉና እየተንሰቀሰቁ ያ ብዛቱ የታወቀው እንባቸው በጥፉ በስቶ በአንገታቸው እየወረደ ልብሳቸውን ሲያርሰው መመልከት ማንንም የሚያስለቅስ ነበር። አቡነ ሰላማ እንኳ በንጉሠ ነገሥቱ ጎን እንደቆሙ ጃንሆይ፣ መቼስ ምን ይደረጋል? ከእግዚአብሔር ጋር መታገል አይቻል ይቻሉት እንጂ እያሉ ያፈሰሱት እንባ ቀላል አልነበረም። የአጼ ቴዎድሮስ የዚያ ጊዜ ሁኔታ ወዳጆቻቸውን ቀርቶ ጠላቶቻቸውንም ጭምር የሚያስለቅስ ከመሆኑም በላይ እሳቸውን የሚፈሩና የሚጠሉ ሰዎች እንኳ ቅጣት ቢታዘዝብን ያስምሩናል ብለው የሚተማመኑት በቴጌ ተዋበችና በሊቀ መኳስ ዮሐንስ ስለነበር ለቴጌ ተዋበች የደም እንባ ያለቀሱት ንጉሠ ነገሥቱን የሚፈሩትም የሚወዱትም ሰዎች በአንድ ላይ ነው። በዚያ ጊዜ በአጼ ቴዎድሮስ ብቻ ሳይሆን በፊት አውራሪ ገብርዬ፣ በራስ እንግዳ፣ በሊቀ መኳስ ዮሐንስ፣ በግራዝማች ዓለሜና በሌሎችም ንግሥቲቱን በቅርብ በሚያውቁ ሰዎች ላይ የታየው ሐዘን የቴዎድሮስ ዘመነ መንግሥት ያለፈ አስመስሎት ነበር። አጼ ቴዎድሮስ በቁጣ አስረዋቸው ወደ ነበሩት ወደ ራስ እንግዳ ተፈተው ንግሥታቸውን እንዲቀብሩ ታላቁን መርዶ ሲልኩባቸው ካሳ ስለሞተ መጥተህ ቅበረው በሉት፣ ካልፈታኸው እያለች ሌት ተቀን ስትወተውተኝ ነው የሞተችው፣ ወይ እናቴ ወይ ጓዴ እያሉ ነበር ሰዎችን የላኩት። የቴጌ ተዋበችን ሁኔታ እያንዳንዱ ኢትዮጵያዊ ቢያውቀው ኑሮ በዚያ ቀን ሊፈስ የሚገባው እንባ አንድ ታላቅ ምንጭ በሆነ ነበር። ከምስፍንናቸው ከወደቁበት ጊዜ ጀምሮ በደጓ ልጃቸው እየተረዱ የቆዩት ራስ አሊማ ይህን የቁም ሞት ከሰሙበት ጊዜ ጀምሮ እስከ ሞቱበት ድረስ የእንባ ምንጭ ሆነው ኖሩ። ልባቸው በሐዘን የተሰበረው ንጉሠ ነገሥት ህሊና ያለውን ፍጡር ሁሉ ልብ በሚሰብር ሁኔታ እያለቀሱ የንግሥቲቱን ሬሳ ይዘው ወደ ግሸን ማርያም ለመድረስ ተነሱ። የእቴጌይቱ አበች ሬሳ ከብዙ ጊዜ በኋላ ግሸን ማርያም ደርሶ ባረፈበት ቀን የነበረው ልቅሶና የዚያ ሁሉ ካህናት ዜማ በአንድ ላይ ሲሰማ ጠቅላላውን የሰው ተፈጥሮ የሚያስጠላ ከባድ የመሸበር ስሜት ያሳድር ነበር። አጼ ቴዎድሮስ በጣም ርኅሩህ ሰው ነበሩ። እቴጌይቱ አበች ደግሞ ይበልጥ ርኅሩህ አድርገዋቸው ይገኙ ነበር። እንባቸው ሳያቋርጥ በሚፈሰው ንጉሠ ነገሥት አእምሮ እጅግ ብዙ ትዝታዎች ይመላለሱ ነበር። እቴጌይቱ አበች ለትዝታቸው መታሰቢያ የሚሆን አንድ ልጅ እንኳ ሳይተኩ በመሞታቸው ከዚያ ሁሉ ደግነትና ብርታት ቁንጅናና ፍቅር ጋር በአጼ ቴዎድሮስ ልቡና የሚመላለሰው አንድ ከፍተኛ ጉዳይ ይኸው ነበር። እቴጌይቱ አበች ለአጼ ቴዎድሮስ ምን አይነት ድጋፍ እንደነበሩ ለሚያውቅ ሰው የእሳቸው ሞት በሕዝባቸው ክፋት፣ ሐዘንና ጭካኔ እያደረባቸው መሄድ በጀመረው ንጉሠ ነገሥት ሕይወታዊ አቋም ላይ የወደቀ ምን ያህል ከባድ በትር እንደነበረ ሊስተው አይችልም። የአጼ ቴዎድሮስን ሐዘን የእጥፍ እጥፍ ያደረገው ደግሞ ለንግሥቲቱ ጤንነት ይሻላል ተብሎ ወደ ታሰበው ቦታ መጓዝ ብቻ ሳይሆን በየአቅጣጫው ወደ ተነሱ ወንበዴዎች በዘመቱ ቁጥር በሽተኛዋን ንግሥት በአልጋ ይዘው ሲንከራተቱ ከመቆየታቸው በላይ ከሞቱ በኋላም በዘመቻውም በዝናሙም በውሃ ሙላቱም ሲባል ግሸን ቶሎ ሊደርሱ ባለመቻላቸው የንግሥቲቱን ሬሳ በሳጥን አሳሽገው ይዘው ለሁለት ወራት ግድም በየሄዱበት በድንኳን ሲንከራተቱ መሰንበታቸው ነበር። ወዳጆችና የመከራ ጊዜ። አጼ ቴዎድሮስ ደስታን እስከዚህም አያውቁትም። መከራ ችግርና ፈተና ግን አብረዋቸው ተወልደው አብረዋቸው ያደጉና የኖሩ የሙሉ ሕይወታቸው ጓደኞች ነበሩ። ይህም ሲሆን እነዚህ ነገሮች ይበልጥ የሚጠነክሩባቸው ጊዜዎች ነበሩ። ለአጼ ቴዎድሮስ ማንኛውም የቅርብ ወዳጃቸውን ማጣት መከራ ሊሆንባቸው ይችላል። ነገር ግን ተዋበችን ማጣት ሰውን በማጣት ከሚደርስባቸው መከራ ከፍተኛው ነበር። በዚህ የመከራ ጊዜያቸውም እንደ ማንኛውም በመከራ የተሸነፈ ሰው የወዳጆች በቅርብ እየተገኙ ማጽናናት አስፈልጓቸው ነበር። በዚህ የመከራ ጊዜያቸው ከጥጋቸው ሆኖ ሲያጽናናቸውና እጅግ ሲረዳቸው የቆየው ሊቀ መኳስ ዮሐንስ ነበር። ሊቀ መኳስ ዮሐንስ መሸም ነጋም ከንጉሠ ነገሥቱ ድንኳን ሳይለይ ድሮ ያደርግ ከነበረው በበለጠ ስለ ውጭው ዓለም ስለ ተከናወነውና በመከናወን ላይ ስለሚገኘው የስልጣኔ ሥራ በዝርዝር ይነግራቸው ነበር። ንጉሠ ነገሥቱ ጥቂት የረፍት ጊዜ አግኝተው ሐዘናቸውን ማሰላሰል በሚጀምሩበት ጊዜ ጆን ቤል ይገባና ስለ ታላላቅ መሪዎች፣ ታላላቅ የጥበብ ሰዎች ስላከናወናቸው ሥራዎች፣ ስለ ሃይማኖት፣ ስለ ፍልስፍና፣ ስለ ስዕል፣ ስለ ስነ ጽሑፍ፣ ስለ ሙዚቃ፣ ስለ ሕክምና፣ ስለ ትምህርት፣ በጠቅላላው በአውሮፓ ስለነበረውና ስላለው ነገር ሁሉ ሲያጫውታቸው ይቆያል። በዚህም ጊዜ የተስፋ መቁረጥ ደመና ማንጃበብ የጀመረበት ህሊናቸው የመኖርና የሰሙትን ሁሉ የስልጣኔ ሥራ ወደ አገራቸው የማስገባት ተስፋ ያሳድርባቸው ነበር። ሊቀ መኳስ ዮሐንስ ለአንድ ጉዳይ ራቅ ብሎ በሚገኝበት አንዳንድ ቀን ብቻቸውን ሾለክ ብለው ይወጡና ድንኳኖቹ በተተከሉበት ኮረብታ አናት ቁጭ ብለው የአካባቢውን ሁኔታ እየተመለከቱ በልባቸው ብዙ ጉዳዮችን ሲያወጡ ሲያወርዱ ይቆያሉ። ከዚያ ወደ ሰፈር ተመልሰው በድንኳናቸው ሲገቡ በድንኳኑ ብቻ ሳይሆን በዓለም ውስጥ ብቻቸውን የሚኖሩ ያህል መኖር ከብዶ ይሰማቸው ነበር። ከእቴጌ ተዋበች ጋር ሆነው የሚያውቁትን ነገር ባዩ ቁጥር ሳይወዱ በግድ እንባቸው እየገነፈለ ይመነጭባቸው ነበር። ከምግብ እንኳ ሳይቀር እቴጌ ተዋበች ያለመዷቸውን የቅንጦት ምግብ አይነቶች በፊታቸው እንዳይቀርቡ አዘው ነበር። የድንኳኑን ውስጥ በሙሉ ባይናቸው ሲቃኙ የተነጠፉትን ምንጣፎችና ሌሎች ዕቃዎች ሁሉ ሲመለከቱ ሁሉም ነገር ለጥቅምም ሆነ ለደስታ የማይሆን የከንቱ ከንቱ የሆነ ነገር ሆኖ ይስማቸዋል። በዚህ ጊዜ በገናቸውን ያነሱና የሐዘን ዝማሪያቸውን ይከተላሉ። ከወሎ ወደ ደብረ ታቦር እንደተመለሱ አንድ ቀን ማምሻ በጽኑ ሁኔታ ታሞ የነበረው ቆንስል ፕላውደን መኳንንቱ ሁሉ አስከትለው ወደ መኖሪያ ቤቱ ሄደው ከጠየቁት በኋላ የቆንስሉን ስቃይ ሲያዩ ሊቀ መቃወስ ዮሐንስን ዛሬ በጣም ስለታመመ እሱን ስታጫውተው አምሽ ብለው ትተውት ሄዱ። ከዚያም ወደ ቤተ መንግስት ተመልሰው ለመኳንንቱ ብቻ የራስ ግብር ከገባ በኋላ ሁሉም እየተሰናበተ ወጣ። አጤ ቴዎድሮስም ብቻቸውን ቁጭ ብለው ባለፈው የህይወት ዘመናቸው ያሳለፉትን ጊዜ አሁን ያሉበትን ሁኔታ ከቴጌቷ አበሽ ጋር የነበራቸውን ፍቅርና አንድነት ሁሉ በታላቅ ትካዜ ሲያስተላስሉ ቆዩና በገናቸውን ይዘው ማንጎራጎር ጀመሩ። ዋኔር ግብ ለመያዝ ለተቀን ተመኘው ግን ተጉጉት በቀር ምንም አላገኘው ሰው አገሩን መውደድ ሆኖበት አበሳ ፍትህና ህግ መውደድ ሆኖበት አበሳ ህዝቡን ነፃ ማውጣት ሆኖበት አበሳ ሳያተርፍ ሞተላችሁ ያልታደለው ካሳ። እቴጌ ተዋበች የሴቶች ንግስት እቴጌ ተዋበች የወንዶች ወንድ ሴት ወንድ ነኝ ስላንቺን ቀማኝ ብርቱ ሞት እንኳኑ በረደኝ ሆነብኝ ቀዝቃዛ አካሌ በደነ ሆነብኝ ደንዛዛ ቀለም ሁሉ ጠፋኝ ሆነብኝ ደብዛዛ የተስፋ አበባ ተቆርጦ ጠለዛ ህዝቤን መግዛት ሳይሆን ለህዝቤን ድገዛ ተነሽ ምክር ስጭኝ የህይወቴ ለዛ እናቴ ተዋበች የኑሮዬ ቤዛ ተስፋዬ ሲጨልም ብርሃን እንዳላጣ ወይ አንቺ ወደ እኔ ነይ ወይ ወደ አንቺ ልምጣ እቴጌ ተዋበች አንጀቴ የኔ ሆድ አውቃለሁ ፈርሰሻል ሆነሻል ትቢያ አመድ ግን እነዚያ እጆችሽ ዳሰው ያጽናኑኝ እነዚያ ጣቶችሽ ሰርተው ያበሉኝ እነዚያም አይኖችሽ በፍቅር ያዩኝ ለስላሳው ምላስሽ ምክርን የሰጠኝ ርህርሁ ልብሽ ርህሩህ ያረገኝ የዞሩት እግሮችሽ ስዞር አብረውኝ የሚስቀው ፊትሽ ሳቅ ባገኘው ጊዜ ጠቁሮ ሲከፋኝ አልፈረሱም አሉ ተፈረሱ ማን ነው ልቤን ጭብጥ አርጎ የሚበታት ነው ተሰው አትጣላ ተው ታገስ ስትይኝ ግን ያንቺ ግፍ ባሰ ተግዜር ስታጣይኝ ጠላቴ ወዳጄ ሲከዳኝ ብታይ የኔም መቤት አንቺም መክዳትሽ ነው ወይ እቴጌ ተዋበች ክብሬ መጽናኛዬ የሃይማኖቴ ጌጥ የኑሮ ተስፋዬ የድንኳኔ ጫካ የዘውድ ጓደኛዬ እናቴ እመቤቴ ገረዴ ባሪያዬ ከየት አመጣሽው ይህንን ልማድ መከተል ሲገባሽ ተባልፊት መሄድ እቴጌ ተዋበች የሕይወቴ ግርማ ብርሃኔ ነይልኝ ውጦኛል ጨለማ እቴጌ ተዋበች የምወድሽ ሚስቴ ወንድም ብል ወንድሜ እህት ብል እህቴ የቀትር ጥላዬ የሌሊት መብራቴ የነውሬ መክደኛ ጓዳዬ ማጀቴ ቀድመሽኝ አትሩጭ ልቅደምሽ በሞቴ። አጤ ቴዎድሮስ የእንባና የከባድ ስሜት ስቃይ ይዟቸው እንባቸውንም ግጥሙንም ማንም ሊያያቸው በማይችልበት ቤተ መንግሥታቸው ውስጥ ነው እንደ ልብ አውርፈው የማይቀልላቸው ሐዘን ለጊዜው ከብ እንዲልላቸው አድርገው ለመተኛት የበገናቸውን ቅኝት እያስተካከሉ ሳሉ የንጉሠ ነገሥቱን በብርቱ መጎዳትና ማዘን በትክክል የሚያውቀው ጆንቤል ከጓደኛው ከቆንስል ፈዳውዴን ጋር ወደ ንጉሠ ነገሥቱ ሂዶ እንዲያጽናናቸው ተነጋግሮ ስለነበር በድንገት መጣና የግጥሙንና የእንባውን ድግስ በከንቱ አስቀረባቸው። ቤል ከፕላውዴን ቤት ወጥቶ ከመምጣቱ በፊት የተነጋገሩትም የሚከተለው ነበር። ግድ የለም ሂድ ጆን፣ የእግር በሽታ ስለሆነ እስከዚህ አያሰጋኝም። በአሁኑ ጊዜ ሰውየው እንዲህ እንዲህ ስራ ቢሉ እንኳ እሳቸውን በቅርብ ሁኔታ ማጽናናት ልታስቀድመው የሚገባህ ነገር ሊኖር አይገባም አለ ቆንስል ፕላውዴን። እውነትህን ነው፣ ብቻ አሁን በጣም ስላመመ እሳቸው በጣም ሰግተው ነው እንጂ በለያቸው ሳይወዱም እኔ በጠጋቸው ከሌለው የሚተካው ጓደኛ በእንባም ይታጠበገና ነው። ፍላውዲን የኔ ሰው ሁኔታ በጣም ያሳዝናል። በዚህ ጀግንነታቸውና ድፍረታቸው ላይ ያላቸው ለስላሳ ልብ በጣም ያስገርመኛል። የኔ ታላቅ ሰው ድል ምንነታቸውን ጭራሽ በማያውቅላቸው ህዝባቸው እጅ ስለሆነ ከበው ከበው ካቡ ያለ ጣራ እንዳይፈርስባቸው ስጋት ያዘኝ አለ ሊቀመቋዝ ዮሐንስ። እርዳቸው ዮሐንስ እርዳቸው አደራህን። ለዚህ መከረኛ ሀገር ያሏት ተስፋ እሳቸው ብቻ ናቸው። ሂዳውን አጫውታቸው። እግዚአብሔር ፈቃድ ሆኖ ወደ ሀገሬ በደህና ብደርስ ዋና ስራዬ እንደሚፈልጉት ሁሉ ሀገራችን ጋር የጠበቀ ግንኙነት እንዲኖራቸውና እርዳታም እንዲያገኙ ለማድረግ መሞከር ይሆናል አለ ኮንስል ፕላውደን። ሊቀመቋዝ ዮሐንስ ከተቀመጠበት ተነስቶ ደናገር ፕላውደን አለ። ደናገር ጆን ሌላ ሚስት እንዲያገቡ ለመገፋፋትም ሞከር። በሚያምኑበት ነገር በጣም ደረቅ ስለሆኑ በመከራ ለዝባቸው በዚህ መጥፎ ሁኔታ ላይ እንዳሉ በግል ኑሯቸው ላይ ደግሞ ይሄን የመሰለ ችግር ይደርስባቸው በጣም ሊጎዱ ስለሚችሉና ተግዛብር ቀጥሎ እሳቸውን ማጽናናት የምትችል አንተ ስለሆን በርትታ አጽናናቸው። ምስኪን ፍጥረት ያለ መንጋ የተፈጠሩ እረኛ ታጣን መካከል የተፈጠሩ ጻድቅ በህዝባቸው ኃጢያት የሚወቀሱ የሰው ነውር ተሸካሚ በሰው እድፍ ለመቆሸሽ የተቃረቡ ንጹህ አይ ያሳዝናሉ ጆን። አደራህን ልትረዳቸው የምትችል አንተ ብቻ ስለሆንክ አደራ እርዳቸው አለ ኮንስል ፕላውደን። በማንኛውም ጊዜ ንጉሱ ወዳሉበት ከመግባት ማንም የማይከለክለው ሊቀመቋዝ ዮሐንስ ከፕላውደን ቤት ተመልሶ ንጉሰ ነገስት ቴዎድሮስ የበገናቸውን ቀኘት እያስተካከሉ ወደሚገኙበት ክፍል ገብቶ እጅ ነስቶ ቆመ። እንዴት አመሸ ዮሐንስ? ተተኸው መጣህ እንዴ? አሉ አርቄ ቴዎድሮስ ቀና ብለው የሊቀመቋዝን ፊት እየተመለከቱ። የለም ምንም አይለኝ ሂድና ጃንሆን አጫውት ስላለኝ ነው አለ ሊቀመቋዝ ዮሐንስ። ቁጭ በላ አሉ አጼ ቴዎድሮስ። ሊቀመቋዝ ዮሐንስ አንዱን ወንበር ቀርበብ አድርጎ ከአጼ ቴዎድሮስ ጥግ ተቀመጠ። ሁለቱም ለጥቂት ጊዜ ጸጥ ብለው ከቆዩ በኋላ አቶ ቡላዴን አሁንስ እየባሰበት ሄደ። አሁን ወሎ ደርሰን ስንመለስ የመጀመሪያ ስራዬ እሱን ምጽዋ ማድረስ ነው አሉ አጼ ቴዎድሮስ። ጃንሆይ ደህና ይሁኑ እንጂ በደህና ወደ አገሩ ሄዶ ይታከማል አለ ሊቀመቋዝ ዮሐንስ። እሱን መልሰው ያልሰደዱልን እንደሆነ አሁን እንደሱ ያለ ቆንስል የምናገኝ ይመስልሃል? አሉ አጼ ቴዎድሮስ። በሌላ ነገር ተሱ የሚበልጥም እናገኝ ይሆናል። ለኢትዮጵያና ለግርማዊነቶ እንደሱ ተልቡ የሚያስብ ሰው ግን አናገኝም። ጃንሆይ ፕላውዴን እኮ በኢትዮጵያ የእንግሊዝን ጥቅም ለመጠበቅ ብቻ የተቀመጠ የእንግሊዝ መንግስት ቆንስል አይደለም። ኢትዮጵያ በተለይም በግርማዊነቱ የምትተዳደረው ኢትዮጵያና ግርማዊነቱ ምን እንደሆናችሁ ለዓለም ለማሳወቅ የሚጣጣር የኢትዮጵያም ቆንስል ነው። እንዲያውም በእንግሊዝ ምክር ቤት ፕላውዴን የተላከበትን አገልግሎት ችላ ብሎ የንጉሠ ነገሥት ቴዎድሮስ አገልጋይ ሆኗል ብሎ አንድ የታወቀ ምክር ቤት አባል ከሶት የፕላውዴን ወንድም ከባድ የሆነና የከረረ መልስ ሰጥቶ በመጨቃጨቅ ላይ ያሉ መሆናቸውን አንድ ወዳጁ ሰው ደብዳቤ ጽፎለት አይቻለሁ አለ ሊቀመቋዝ። ምን ያደርጉታል? ቆንስልነቱን ለመሻር እንደሆነ እኔ የፈለገውን ሹመት ሰጠዋለሁ አሉ አጼ ቴዎድሮስ በትካዜ። እሱ እንኳን ምንም አይደል፣ በእንግሊዝ ምክር ቤት የሚቀርብ ሐሳብ ሁሉም አይፈጸምም። በዚያ ምክር ቤት ውስጥ እጅግ ብዙ ሐሳብ ይቀርባል፣ እጅግ ብዙ ጭቅጭቅና ንዝንዝ ይሰማበታል። ነገር ግን ብዙ ጊዜ ሲጠርቁ የሚታዩት ከሁሉ በፊት እንግሊዞች፣ ከዚያ በኋላ የጥቅም ጓደኞቻቸው፣ ከዚያ በኋላም መላው የሰው ዘሮች ይጠቀሙባቸዋል ተብለው የሚታመንባቸው ነገሮች ብቻ እንጂ የታሰበው ሁሉ በስራ ላይ አይውልም። ስለዚህ በፕላውዴን ላይ አንድ ነገር ሳያጣራ የሚወነጅል የምክር ቤት አባል ያቀረበው ሐሳብ ምንም ሊጎዳው አይችልም። ይልቁንም የፕላውዴን ታላቅ ወንድም ትሬቨር ቲቸል ፕላውደን ለወንድሙ ሲከራከር የግርማዊነቱንም እውነተኛ ሰውነት በትክክል አስረድቷል። ወንድሜ ንጉሠ ነገሥት ቴዎድሮስን የሚደግፍ በእውር ፍቅር ተመርቶ ሳይሆን የሚሰሯቸውን ትክክለኛ ስራዎችና ኢትዮጵያንም ለመምራት በአገራቸው ታሉ ሰዎች ሁሉ የበለጠ ኃይልና የመሪነት ችሎታ ያላቸው ሰው መሆናቸውን በማየት ነው። ንጉሠ ነገሥት ቴዎድሮስ ያልተጣራ ወሬ ይዛችሁና በአፍሪካውያን ላይ ባላችሁ የተሳሳተ ጠቅላላ ግምት እየተመራችሁ እንደምታስቧቸው አውሬ የሆኑ ፍጡር አይደሉም በማለትና ሌላም ብዙ ነገር በመናገር ከሳሹን ያሳፈረው ነተኛውን ነገር ገልጾታል አለ ዮሐንስ። ዮሐንስ ተፈረንጅም ውስጥ እንደዚህ ያሉ አሾች አሉ አሉ አጼ ቴዎድሮስ ሊቀመቀስ በተናገረው ቃል በመገመረም ጃንሆይ ሰው በግል ተፈጥሮም ይሁን ተዘሩ በወረሰው ጠባይ አንዱ ተሌላው የሚለይባቸው ብዙ ጠባዮች አሉት። በተከላላው ሲታይ ግን በሰዎች መካከል ብዙ የጋራ ደካማነቶች አሉ። ከነዚህ ደካማነቶች አንዱ ውሸት መናገር ነው። ውሸታምነት ያንድ ዘር ወይም ያንድ ትውልድ ብቻ የተለየ ክፋት አይደለም። በማንኛውም ጊዜና በማንኛውም ህዝብ መካከል ብዙ ዋሾች ብዙም ወነተኞች ሰዎች ተገኝተዋል ይገኛሉ። ነገር ግን የውሸቱና የእውነቱ መልክ ይለያያል። አውሮፓውያን በአሁኑ ዘመን ምቾት ወዳለው ኑሮ በየቀኑ ለመራመድ ስለሚፈልጉ ከፍተኛ ለሆነ የሀገር ወይም የግል ጉዳያቸው ብዙ ቢዋሹ ነውር የሰሩ አይመስላቸውም። ለማይናባ ነገር የሚዋሹም አሉ። ይሁን እንጂ ለማንኛውም ነገር የታመኑ ቀኖችና እውነተኞች ሰዎች ደግሞ ይገኛሉ። ዓለም ወደ ተሻለ አቅጣጫ ልትሄድ የምትችለው በእውነተኞች ሰዎች ስራ እንደሆነም ይታመናል አለ ሊቀ መኳዝ ዮሐንስ። በአውሮፓ መልካም ሰዎች እንዳሉ ማታ ላይ አውቃለሁ አሉ አጼ ቴዎድሮስ። ጥቂት ጸጥ ብለው ሲያስቡ ከቆዩ በኋላ የኛ ሀገር ሰዎች የሚዋሹት ግን ለሀገራቸው በጠቅላላው ወይም ለግላቸው መልካም ነገር ለማስገኘት ሳይሆን የሀገራቸውን መልካም እድል ለማበላሸት ነው አሉ አጼ ቴዎድሮስ። ጃንሆይ አውሮፓውያን መካከልም ብዙ አጋቢ ሰዎች አሉ። ኢትዮጵያ ውስጥም ብዙ መልካም ሰዎች አሉ። ብቻ የሚበዙ ሰዎች ክፉዎችና ዋሾች ተሆኑ የጥቂቶቹ ሰዎች መልካምነት እየተዳከመ ስለሚሄድ ኢትዮጵያን ተጥፋ ለማዳን አሁን ታሏት የሚበዙ መልካም ሰዎች እንዲኖሯት ያስፈልጋል አለ ሊቀ መኳዝ ዮሐንስ። አይ ያሉት ጨርሰው እንዳይጠፉ ማሰቡ ቀርቶ መልካም ሰዎች ይበረክታሉ ብለ ታስባለህ አሉ አጼ ቴዎድሮስ። ጃንሆይ የክርስቲያን ዋና ኃይል ተስፋ ስለሆነ ተስፋ እንቁረጥ። ከዚህም ጋር ለግርማዊነቱ አንድ ነገር መናገር ይገባኛል። ግርማዊነቱ ለአንድ ወይም ከዚህ ለሚበዙ ሰዎች ብቻ ሳይሆን ለሀገሩ ህዝብ በሙሉ የተፈጠሩ ስለሆነ አሁን ሀዘኑንም ለመርሳት ይሞክሩ። የቴጌን ስራና ሁኔታ እያስተላሰሉ ዘወትር ቢያለቅሱላቸውና ቢጨነቁላቸው የራስዎን አቋም ተመጉዳትና በዚህም እግዚአብሔር እንዲጠብቁት የጣለበትን አደራ ተማጓደል በቀር ለእሳቸው ምንም ነገር ስለማይጠቅማቸው ለሀገሩ ሲሉ ሀዘኑን ለመርሳት ይሞክሩ አለ ሊቀ መኳዝ ዮሐንስ። አደራዬንስ አልረሳውም፣ ሀዘኑን ግን ሆዴ እንዴት ይቻለው ትለኛለህ ዮሐንስ አሉ አጼ ቴዎድሮስ። በዚህ ሁኔታ ሲወያዩ አምሽተው ሊቀ መኳዝ ዮሐንስ እጅ ነስቶና ተሰናብቶ ወጣ። ምዕራፍ 43 ጋፋት። የሀገራቸው መኳንንትና ካህናት እጅግ በሚያውቋቸው በዚያ ጊዜ ቤልና ክላውዴን ንጉሠ ነገሥት ቴዎድሮስን በጣም አድርገው ይደግፉ ስለነበር ንጉሠ ነገሥቱ ከውጭ ለሚመጡ ወንጌል ሰባኪዎችና አስተማሪዎች በተለይ ከእንግሊዝ አገር ለሚመጡት ሁሉ የፍቅር እጃቸውን ዘርግተው ነበር። ጋፋት የምትባለዋን ከደብረ ታቦር ትንሽ ፈቀቅ ብላ የምትገኝ ለሥራ ምቹ የሆነች ከተማም ለነሱ ሰጥተዋል። የብረታ ብረቱ፣ የእንጨቱ፣ የጠፍሩ፣ የኖራው በጠቅላላው የብዙ ነገሮች ሥራ እየተከናወነባት ብዙ ኢትዮጵያውያንም በእጅ ሙያ እየሰለጠኑባት ትገኝ ነበር። ንጉሠ ነገሥት ቴዎድሮስ ዓላማቸውን ለመቅጨት የተነሳሱባቸው ወገኖቻቸውና የተወደዱ ባለቤታቸውን በድንገት የቀማቸው ሞት ያሳደሩባቸውን እጅግ ከባድ የሆነ ሐዘን ለማቃለል ከሚረዷቸው ጥቂት ነገሮች አንዱ እንዲያውም ከሊቀ መኳዝ ዮሐንስ ምክር ቀጥሎ ታላቁ ነገር ወደ ጋፋት ሄዶ በዚያ የሚከናወነውን አስደሳች የሥራና የትምህርት እንቅስቃሴ ሲመለከቱ መቆየት ነበር። ውሃው እጅግ ሰፋፊ ከሆኑ የብረት በርሜሎች ተቀጣጥሎ በተሰራው አሸንዳ አዘቅዝቆ ሲወረወር እንደ እንዝርት በሚያሽከረክረው መንኮራኩር በዚህም በዚያም የሚዟዟሩ የላስቲክ መቀነቶች በየአቅጣጫው አንዳንድ ነገር ሲያሽከረክሩ፣ አንዱ መዘውር እንጨት ሲፈነጥቅ፣ አንዱ መዘውር ኖራ ሲፈጭ፣ አንዱ መዘውር ወናፍ እያናፋ ናሱን ብረቱን ብሩን መዳቡን ወርቁን ሲያቀልጥ አንዱ መዘውር ባሩድ እየወቀጠና እያንኮረኮረ ሲያወርድ ከዚያም ያንዳንዱ ፈረንጅ ባንድ ኢትዮጵያዊ ጀርባ ሆኖ መዶሻ መላጊያ መጋዝ መጥረቢያ ወይም ሞረዲያ ሲዝና እንደዚህ ሥራ ያያለ ሲያሳይ አጤ ቴዎድሮስ ሁሉንም እየተዘዋወሩ ሲያዩ ቆይተው ወደ ኮረብታው አናት ወጥተው ከሊቀ መኳስ ዮሐንስና ከፍላውዴን ጨዋታ ጋር ያን ቀዝቃዛ አየር ሲቀበሉ ቆዩና ወደ ደብረ ታቦር በሚመለሱበት ጊዜ ጥቂት ደስ ብሏቸው ያመሹ ነበር። ምንም እንኳን የአገሪቱ አንድነትና ሰላም ጨርሶ ቢናጋባቸው የፈረሰውን ሰላም እንደገና መልሰው አገሪቱንም ባንድነቷ ተጠብቀው ለማሰልጠን የነበራቸው ተስፋ ገና አልሞተም ነበር። አገራቸውን ለማሰልጠንም የአውሮፓውያን እርዳታ ምን ያህል እንደሚያስፈልጋቸው በትክክል ያውቁት ነበር። ስለዚህ ከደብረ ታቦር ከተማ በእግር ከአንድ ሰዓት የበለጠ ማትወስደውን ጋፋትን መርተው ወደ ኢትዮጵያ ለመጡት አውሮፓውያን ሰጧቸው። የጋፋት ከተማ ለአውሮፓውያኑ መስፈሪያ እንድትሆን መመረጧ በሁሉ ነገር አዲሱና የምትታይና እጅግ ደስ የምትል ከተማ አድርጓት ይገኝ ነበር። በዘመኑ ከማንኛውም ቦታ ይበልጥ አዲስ የሆነ የሥራ እንቅስቃሴና አዲስ ትምህርት ይታይባታል። በውስጧ የነጭ ዘሮች እንዳበሾች በስተው የሚታዩበት ጊዜ ነበር። በአማርኛ ቋንቋ የታተሙ መጽሐፍ ቅዱስና ሌሎችም ጽሑፎች ለሕዝብ ይታደሉባት ነበር። የተሰሩባት ቤቶች አዲስ መልክ የሚታይባቸውና ውቦች ነበሩ። እነ ማርቲን ፍላድ በአማርኛ ቋንቋ ሲያስተምሩባትና ወንጌል ሲሰብኩባት ይታይ ነበር። አጤ ቴዎድሮስ በዚያ ጊዜ የራሳቸው አምባ አርገው ሁሉንም ነገር ያስቀምጡበት ወደ ነበረው ወደ መቅደላ ሲሄዱ በመዘጋጀት ላይ ሳሉ አንድ ቀን ጋፋትን ጎብኝተው ወደ ደብረ ታቦር ይመለሱ ነበር። በአንድ ቦታ ላይ አጤ ቴዎድሮስና መኳንንቱ ሁሉ ከበቅሎ ወርደው በእግር ወደ አንድ ኮረብታ አፋፍ ላይ ሲወጡ ቆንስል ፍላውዴን ከዘራ ይዞ እንክስ ሲል ለመራመድ ተስኖ ታየ። አጤ ቴዎድሮስ ለረጅም ጊዜ እግረ በሽተኛ ሆኖ ወደ ቆየው ቆንስል ቀረብ ባሉና ክንዱን ያዛርገው አይዞህ አሁንስ በምንም ሁኔታ ምጽዋ ደርሰሃለሁ አሉት። እሺ ጃንሆይ፣ በዚህ ሁኜ አገሬን ብቻ ሳይሆን ግርማዊነቶንና ኢትዮጵያን ጨምሬ ባገለግል የመጨረሻው ታላቅ ምኞቴ ተፈጸመልኝ ማለት ነበር፣ ግን አልሆንልኝ አለ። ጥቂት ተቆየው ለህይወቴም ሳያሰጋኝ አይቀርም አለ ቆንስል ፍላውዴን። ተምትሞትማ ሂድ እንጂ በዚያ ሆነህም ብዙ ልትረዳኝ ትችላለህ። ንግሥት ቪክቶሪያ የምፈልጋቸውን አስተማሪዎችና ሰራተኞች በቶሎ ባይልኩልኝ እንኳ በራሳቸው ፈቃድ ወደ ኢትዮጵያ የሚመጡ ሰራተኞችና አስተማሪዎች ቢገኙ በፈለጉት ነገር ሁሉ እየረዳኋቸውና ብዙ ገንዘብ እየከፈልኳቸው ሊኖሩ የሚችሉ መሆናቸውን እያስረዳህ ብትልክልኝ ከፍተኛ እርዳታ ነው አሉ አጼ ቴዎድሮስ እጁን ቀስ አድርገው እየለቀቁና ጎን ለጎን እየተራመዱ። ጃንሆይ፣ እንግሊዝ ሀገር ቀርቶ ተምድር ጫፍ ላይ ብቀመጥ ለኢትዮጵያና ለግርማዊነቶ ላበረክት የምችለው አገልግሎት ካለ በጭራሽ አልቆጥበውም አለ ቆንስል ፍላውዴን። አቶ ቡላዴን፣ እኔ መቼም እንደምታውቀው የአገሬ መሬት ሁሉ እንደ ጋፋት የሥራ ቦታ እንዲሆን ነው የምፈልገው አሉ አጼ ቴዎድሮስ። በጣም ተሰለጠኑት የአውሮፓ አገሮች እንዳንዱ ሊያደርጓት ይችላሉ አለ ቆንስል ፍላውዴን። ለመሆኑ አውሮፓውያን ያን ያህል ሊሰለጥኑ የቻሉት እግዚአብሔር መርጦ ስለፈጠራቸው ነው ወይስ በሌላው ዓለም ክፍል ሊገኙ ያልቻሉ አዋቂዎች ተመካከላቸው ስለተፈጠሩላቸው አሉ አጼ ቴዎድሮስ። አውሮፓውያን ከሌላው ዘር ተለይተው የእግዚአብሔርን ጸጋ ታድለው የተፈጠሩ ሰዎች አይደሉም። ነገር ግን እግዚአብሔር ለሰው ልጆች በሙሉ የሰጠውን ጸጋ አስቀድመው ተጠቅመውበታል። ስለ አዋቂዎቻቸውም ቢሆን ምናልባት እንደነሱ ያሉ በእውቀት የታደሉ ሰዎች በሌላው ዓለም ክፍልም ሳይፈጠሩ አልቀሩ ይሆናል። ነገር ግን የአውሮፓ አዋቂዎችን ከሌሎች አዋቂዎች የተለዩ አድርጓቸው የተገኘው ያሰቡትን ነገር ለመፈጸም ያላቸው ትዕግስት ነው። አንድ መልካም አውሮፓዊ ለሚያምንበት ነገር የማያቋርጥ ችግርና ፈተና ቢደርስበትም እሱን ችሎ ላደርገው እችላለሁ ወይም ይገባኛል የሚለውን ነገር ይከታተላል። ይህ አይነቱ የጥቂት ሰዎች የመንፈስ ብርታትም አውሮፓ ታለም ሁሉ ቀድማ በግዙፍ ስልጣኔም ለመንፈስ ርቀትም እንድትራመድ አደረጋል። አረ ቆንስል ፍላውደን ህዝብ አንድ ሆኖ ለመልካም ሥራ ታልተሰለፈ የጥቂት ሰዎች ብርቱ መንፈስና ቀና ሐሳብ ብቻ ከፈተኛ የጋራ እድገትን ያስገኛል ብለ ታስባለ? አሉ አጼ ቴዎድሮስ። ያስገኛል ጃንሆይ። ብዙ ሰዎች የሚጠቀሙባቸውና የብዙ ሰዎችን የኑሮ አቋም የለወጡ ብዙ ታላላቅ ሥራዎች በአንዳንድ ታላላቅ ሰዎች ዕውቀትና ትግስት የተገኙ ናቸው። ዓለምን በሰፊው የጠቀሟትና የለወጧት ሰዎች ቢቆጠሩ አንድ ሁለት ተብለው ተቆጥረው የሚደረስባቸው ናቸው። አለ አንገቱን ደፍቶ ከዘራ እያነከሰ ከንጉሠ ነገሥት ቴዎድሮስ ጎን የሚያዘግመው ቆንስል። የእኛ ነገር ሁኔታ ስታየው የሚቻል ይመስላል ዮሐንስ? አሉ ብቻቸውን የገነቡት ሥራ እየተናጋባቸው በመሄዱ ለወደፊት እቅዳቸው መሳካት የተጠራጠሩት ንጉሠ ነገሥት ለጥጋቸው ሆኖ ኋላ ኋላቸው ወደሚከተለው ሊቀ መኳሳቸው ዘወር ብለው፣ እውነት ነው ጃንሆይ፣ አንድ ሰው ዓለምን በሙሉ ሊጠቅምም ሊጎዳም የሚችል ከፍተኛ ሥራ ሊሠራ ይችላል። ግን ብቻውን ሆኖ አይደለም። ማንም ብርቱና አዋቂ ሰው ብቻውን ሆኖ በሚሠራው ነገር ብቻ ሊኖር ቢል ዓለምን ቀርቶ ራሱን ብቻ መጥቀም አይችልም። የአንድ ሰው ጠቅላላ ኑሮ ከሌሎች ሰዎች ኑሮ ጋር የተቆራኘ ነው። ይሁን እንጂ ብዙ ሰዎች ሊሰሩት የማይችሉትን ሥራ የመስራት ችሎታ ያለው ታላቅ ፍጡር መኖሩ አይካድም። ሩክሳኔት ግርማዊነቱ ለኢትዮጵያ የሰራውን ያህል ለመስራት የኢትዮጵያ መሳፍንት ሁሉ በአንድ ላይ ቢፈልጉ በጭራሽ አይችሉም ነበር። ከዚህም ጋር የኢትዮጵያ ሕዝብ ታላቅ ሰውነቱን አውቆ የሥራውን ዓላማ ሳልተከተለ ድካሙንና ጥረቱን ሁሉ በከንቱ ሊያስቀርቦት ይችላል። ስለዚህ አንድ ሰው ብቻውን ከፍተኛ ሥራ መስራት ይችላል፣ እንዲሁም ሌሎች ሳልተባበሩለት ብቻውን መስራት አይችልም የሚሉት አነጋገሮች ሁለቱም እውነት የሚባሉባቸው ምክንያቶች አሏቸው አለ ሊቀ መኳስ ዮሐንስ። እርግጥ ነው አንድ ሰው ምንም እንኳ በሰባዊ ተፈጥሮው እንደ ሁሉም ሰው ቢሆን የእግዚአብሔር ኃይል ሲያድርበት ተማንም የበለጠ ሰው ሊሆንና ብዙ ሰዎች የሚጠቀሙበትን ሥራ መስራት እንደሚችል አውቃለሁ። ግን አሁን አንተም እንደተናገርከው የሌሎች ድጋፍ በጣም አስፈላጊ ይሆናል። እስቲ አሁን የኔን ችግር ተመልከት። በዚህ የገነባሁትን ሲያፈርሱ፣ በዚህ የተከልኩትን ሲነቅሉ ሥራዬን ሁሉ ያበላሹብኛል አሉ አጼ ቴዎድሮስ። እዚህ ሁኔታ እየተወያዩ ወደ ኮረብታው አናት ወጥተው የአካባቢውን የምድር አቀማመጥ ሲመለከቱ ቆይተው ወደ ከተማ ተመለሱ። ምዕራፍ 44 የማዕቱ ጦርነት መጀመር። ንጉሠ ነገሥት ቴዎድሮስ ገና ደብረ ታቦር ላይ እንዳሉ ከድሮው እጅግ የሚበዛ ጦር ያዘጋጀው አመዴ በሽር ወደ መቅደላ ሲጓዙ ሊገጥማቸው መዘጋጀቱን ሰሙ። ከዚያም መቅደላ መሄዱን ተዉና አመዴ በሽር ወደሚገኝበት ዘመቱ። በዚህ ጊዜ ወደ ወሎ ሲሄዱ ባላገሩ ሁሉ ከአመዴ በሽርና ከሌሎች የሽፍታ አለቆች ጋር ተባብሮ ስላገኙት ንጉሠ ነገሥት ከሆኑ ጀምሮ ከልክለውት የቆዩት የባላገር ቤት ብዝበዛ እንዲፈጸም ለወታደሮቻቸው ትእዛዝ ሰጡ። ባለፈው ጊዜ ሁሉ ከባላገር ቤት ገብቶ የዳሮ ጫጭት እንኳ ያረደ ወታደር ቢገኝ እጁን እስከ መቆረጥ ድረስ ይቀጣ ነበር። አጼ ቴዎድሮስ እየዘመቱበት ለወታደሮቻቸው የሚሰጡት አዋጅ ሰላምንና መልካም አስተዳደርን ለመመስረት እንጂ ሕዝብን ለመዝረፍና ለማጉላላት ስላልመጣን፣ ምናልባት እህል ውሃ ቢቸግራችሁ ባለቤቱ የሚችለውን ያህል እህል ውሃ ተመቀበል በስተቀር የአንድ ሰው ቤት እንዳትነኩ የሚል ቃል የሚገኝበት ነበር። በዚህ ጊዜ ግን ይህ አይነቱን ትእዛዝ ሊሰጡ አልቻሉም። ይልቁንም ለአመዴ በሽር ወይም በወንድነት ገጥመኸኝ አይለይልን፣ ፊቴን ወደ ወሎ ሳዞር በረሃ ትገባለህ ወይ አርፋ ትቀመጥና ሕዝቡ በሰላም እንዲኖር አታደርግ፣ እኔ የተነሳሁት ኢትዮጵያ አንድ ለማድረግ ያንተን ዘመዶችና ክርስቲያኖችን በአንድ መሶብ ለማብላት እንጂ ማንንም ለማጥፋት አይደለም። ተውግባ ላለፈው ጥፋትህ ምሕረት አድርጌልሃለሁ ብለው ቢልኩበት ፍጹም የሆነ ድንቁርናና የአረብ ስብከት ያለበት መልስ ላከባቸው። ንጉሠ ነገሥት ቴዎድሮስ ይህን ሲሰሙ እኔስ አገሬን እንውረር የሚሉትን የግብፅና የቱርክ እስላሞች እንጂ የአገሬን እስላሞች አንድ ቀንም ጠልቼ አላውቅም ነበር። አመዴ በሽርም ቢሆን ለግዛቱ ብሎ እንጂ ስለ ሃይማኖቱ የሚዋጋኝ መስሎት ተዛሬ አይታየኝም ነበር። ባለደምነን ታለም ይሁን በሉ የሱና የመሰለች ተባባሪዎች የሆኑትን ሁሉ እንደፈለጋችሁ ዝረፉ ብለው አዘዙ። የስታቸው በወሎ ያን ያህል ጊዜ መንከራተት፣ የተጌተው አበጭ በዚያ መሞት፣ የብዙ ታማኝ አሽከሮቻቸው በዚያ መውደቅ የንጉሱን ቁጣ ጸጸት ተጨመረበት። ይህን የግድየለሽነት ትእዛዝ ሰጡ። ትእዛዙን ለማስከበር ከእግዚአብሔር የታዘዘ ይመስል በንጉሠ ነገሥት ቴዎድሮስና በአመዴ በሽር ወታደሮች በተጨነቀው የወሎ ግዛት ሕዝብ ላይ ከፍተኛ ረሃብና ቸነፈር ወረደ። የንጉሠ ነገሥቱ ወታደሮች የአመዴ በሽር ወታደሮች ታዩበት የሚባለውን የባላገር መንደር ሁሉ ከብቱን፣ ያለችውን ትንሽ እህል፣ ልብሱን፣ ብሩን ይዘርፉት ጀመር። ወታደሩ ሁሉ እህል እስከሚረሳ ድረስ ከጧት እስከ ማታ ስጋ ሲሰለቸው ቋንጣ፣ ቋንጣ ሲሰለቸው ስጋ፣ ጥብስ ሲሰለቸው ብርንዶ፣ ብርንዶ ሲሰለቸው ጥብስ እያለ የወሎን ከብት ጎመን አደረገው። በንጉሠ ነገሥቱ ሰፈር አካባቢ የሚገኙ የወታደር ሰፈሮች ሁሉ ከጥቂት እንጨቶችና ከብዙ የከብት ቆዳዎች የተሰሩ ሆኑ። አጼ ቴዎድሮስ በሕግና በሰላም ለማስተዳደር ያን ያህል ለምነው፣ ያን ያህል ታግሰው፣ ስለ ሰላም የነበራቸውን ተስፋ ሲቆርጡ ወታደራዊ ትእዛዝ በመስጠታቸው በየቦታው የሚታረደው ከብት ብቻ መሆኑ ቀርቶ ሰው ጭምር ሆነ። ቀደም ባለው ጊዜ ማንኛውም ጠላት ቢሆን ያለ ፍርድ እንዳይሞት እጅግ ሲጠነቀቁና ብዙ ጠላቶቻቸውን እንደ ወዳጆቻቸው ሲያከብሩ የኖሩት ንጉሠ ነገሥት ጸጸት፣ ሐዘን፣ በሕዝብ ክፋት የመጣ ብርቱ ብስጭት፣ የተፈጥሮ ብስጩነት፣ ከፍተኛ ቸልታና ጭካኔ ስላሳደሩባቸው የሰው ሕይወት ዋጋ ቢስ ነገር ሆነ። እግዚአብሔርን ካልፈራ አንድ ወታደር 10 ሰው ገደለ ቢባል ምንም ጥፋት የሰራ አልመስላቸው አለ። የሚማርኩትንም ሽፍቶች እንደ ዱሮው ወደ ፈለጋችሁበት ሂዱ እያሉ በምህረት በመልቀቅ ፈንታ ዋና ዋናውን አጥፊ አንተ እስከ ጊዜው ኑሮ ሟችና ፈራሽ የሆነው እጅና እግር ሲቆረጥ እንዲህ ተተሰቃየህ፣ የሕዝቧን ሃይማኖት መልካም እድልና መልካም ኑሮ ይዛ እስከ ህልፈተ ዓለም መኖር የሚገባት ኢትዮጵያ እጅና እግሯን ስትቆራርጧት ምን ያህል እንደምትሰቃይ በዚህ ተረዳው እያሉ እጅና እግሩን ያስጎማመዱት የቀረውን ወደ መቅደላ እየላኩ ያስሩት ጀመር። አመዴ በሽር ራሱ ውሃይ ብላኝ ብሎ ሸሽቶ ሲያመልጥ አብዛኛውን ሽፍታና የነሱ ተባባሪ የተባለውን ሁሉ ደምሰው በዚያው እንዳሉ ከመቅደላ አንድ አሳዛኝ ወሬ ደረሳቸው። መቅደላ ካሉት ሹሞቻቸው የተላከው ደብዳቤም ጃንሆይ ተቋራ ኑሮ ጀምሬ እስከዛሬ ድረስ አምነውትና ወደውት የኖሩት የመቅደላ ገዥም አድርገውት እስከዛሬ ቆየው ግራዝማች አለሜ እና አመዴ በሽር ጋር ሲላላቅ ቆይቶ ስለነበር አሁን ጃንሆይ ሁሉንም እየደመሰሱ መምጣቱን ስላወቀ ከርቶ ጠፍቷል የሚል አሳዛኝ መርዶ ነበረበት። ደብዳቤውን ደጋግመው ካነበቡ በኋላ የመልክተኛውን ፊት ቀና ብለው እያዩ ይህን ደብዳቤ እውነት ከመቅደላ ነው ያመጣኸው አሉ አጼ ቴዎድሮስ። አዎ ጃንሆይ አለ መልክተኛው በትካዜ። አለሜ ሞተ ነው ወይስ ከዳም ቢሉት? ከዱ እንጂ ጃንሆይ። አለሜ የኔው ግራዝማች አለሜ? አዎ ጃንሆይ። ኧረ አለሜ ተከዳኝ እንግዲህ ማን ልመን አሉና አጼ ቴዎድሮስ በሁለት እጆቻቸው ሁለቱን ጆሮ ጥራዎቻቸውን ይዘው መሬት መሬት ሲያዩ ከቆዩ በኋላ የልፍኛ አሽከሩን ጠርተው አሁን ሊቀ መኳስ እንግዳንና ገብርዬን በችኮል አስጠራልኝ አሉ። ከዚያም ጥቂት ተከዝ ብለው መሬት መሬቱን ሲያዩ ቆዩና ወደ መልክተኛው ቀና ብለው እሱ ሲሆን አምባውስ እንዴት ነው አሉ። አምባው እንደነበረው ነው፣ ምንም አልሆነ አለ መልክተኛው። ለመሆኑ ብዙ ሰው አብሮት ከዳ? የራሳቸው አሽከሮች ብቻ ናቸው። እንግዲህ እግዚአብሔር ይፍረድበታ። ከዚህ በላይስ እንዴት ላምነው እችላለሁ? አጼ ቴዎድሮስ መልእክተኛውን ሲጠያይቁ እነ ሊቀ መኳስ መጥተው ገብተው እጅ እየነሱ ቆሙ። ተቀመጡ አሉ አጼ ቴዎድሮስ ትካዜ ባለበት ድምፅ። ሊቀ መኳስ ዮሐንስ ከአጼ ቴዎድሮስ ጠጋ ብሎ ሲቀመጥ ራስ እንግዳና ፊት አውራሪ ገብርዬ በስተግራ በኩል ጥቂት ዝቅ ብለው ተቀመጡ። አጼ ቴዎድሮስ ወደ ራስ እንግዳና ወደ ፊታራሪ ገብርዬ እየተመለከቱ እንግዳ አሉ። አቤት አሉ ራስ እንግዳ። ገብርዬ አሉ ንጉሠ ነገሥቱ። አቤት አሉ ፊታራሪ ገብርዬ። እናንተስ መቼ ነው የምትገዱኝ አሉ ንጉሠ ነገሥት ቴዎድሮስ። እንዴት ጃንሆይ አሉ ራስ እንግዳ። ፊታራሪ ገብርዬም አከታትለው ስንሞት ጃንሆይ አሉ። ዓለሜ ከዳኝ እኮ አሉ አጼ ቴዎድሮስ። ሊቀ መኳስ ዮሐንስ ፊቱ በሐዘን ቀልቶ የቱ ዓለሜ ጃንሆይ አለ። ሁሉም በድንጋጤ ከው ብለው አጼ ቴዎድሮስን ይመለከቱ ጀመር። ዓለሜ የኔው እንደነ እንግዳ እንደነ ገብርዬ ታሪክ የፍቅራችንን ታሪክ ትነግርህ የኖርሁት በየጦሩ ግንባር ሳይገዳኝ አብሮኝ የኖረው ባላጋራዎችን ያሰርኩበትን ንብረቴን ሁሉ ያስቀመጥኩበትን የመጨረሻው ከተማዬና አምባዬ አድርጌ የጠበቅሁትን መቅደላን ጠብቅ ብዬ ከታላቅ እምነት ጋር የሾምኩት ዓለሜ ከዳኝ አሉ አጼ ቴዎድሮስ። ጃንሆይ ለመሆኑ ያስቀየሟቸው ነገር ኑሯል አለ ሊቀ መኳስ። እግዚአብሔር ይቀየምብኝ ዮሐንስ፣ አላስቀየምኩትም። ሳይበድለኝ ያስቀየምኩትስ ይህን የእግዚአብሔር ሰው ነው። ማረኝ እንግዳ፣ ስለ እግዚአብሔር ይቅር በለኝ። ያለ ምክንያት አስሬ አጉላልቻለሁ፣ ማረኝ አሉ አጼ ቴዎድሮስ ከተቀመጡበት ተነስተው። አጼ ቴዎድሮስ በትንሽ ምክንያት ተጠራጥረው ታማኝ አሽከራቸውን ራስ እንግዳን ለጥቂት ጊዜ ያስተዋቸው ስለነበር በዚህ ይጸጸቱ ነበር። ራስ እንግዳ ከተቀመጡበት ብድግ አሉ። ፊታውራሪ ገብርዬና ሊቀ መኳስም አብረው ተነሱ። ጃንሆይ ጌታ አሽከሩን ቢቀጣ ጥፋት ነው ወይ? ይልቅስ እኔ ስላስቆጣሁት ይማሩኝ አሉ የአጼ ቴዎድሮስ ቅንና ታማኝ አሽከር ራስ እንግዳ በአጼ ቴዎድሮስ ጫማ ላይ ተደፍተው። አንተ ማረኝ የኔ ጌታ፣ አንተ ማረኝ እያሉ አጼ ቴዎድሮስ ዝቅ ብለው አንገታቸውን አቀፉና ራስ እንግዳን አነሷቸው። ይህ በሚሆንበት ጊዜ አራቱ ሰዎች በጣም ተክዘው ይታዩ ነበር። ሁሉም በየነበሩበት ተመልሰው እንደተቀመጡ ወደፊት ስለሚቀጥለው ጦርነት ውይይት ጀመሩ። አሁን ወዴት ብንሄድ ይሻላል? ጎጃምም ሸዋም አምጸዋል። ወገራና ስሜንም ከነጋረድ ጋር ነን ማለት ጀምሯል። በትግሬም ካሳ ሰባጋዲስ በነ ንጉሴ ኃይል ጨርሶ ለመሸነፍ ምንም አልቀረው አሉ አጼ ቴዎድሮስ። እርግጥ ነው ሁሉም አምጸዋል፣ ግን አስቀድመን ንጉሴን መውጋት አለብን። ምክንያቱም አንደኛ በትግሬ የሚገኙ አውሮፓውያን ካቶሊኮች የንጉሴ መንግስት በፈረንሳይ መንግስት ዘንድ እንዲታወቅ ስላደረጉ ከቀን ወደ ቀን በመደርጀት ስለሚገኝ ነው። ሁለተኛ ትግሬ ዋናው የኢትዮጵያ በር ስለሆነ ማንኛውም ጠላት ቢሆን በዚያ በኩል አስቀድሞ ማስወገድ ስለሚገባ ነው አለ ሊቀ መኳስ ዮሐንስ። እኔም ያሰብኩት ይሄን ነው። አንተ ታቀረብካቸው ምክንያቶች ሌላ አቶ ቡላዴን ምጽዋ በሰላም ማድረስ ስላለብን ንጉሴን ተሁሉ በፊት መውጋት ይገባኛል አሉ አጼ ቴዎድሮስ። አዎ እሱም አንድ አስፈላጊ ነገር ነው አለ ሊቀ መኳስ። ወደ ተድላጓሉና ወደ አመሌ መሽር መዝመት መቼም ረዳቶቻቸውን ለማጥፋት እንጂ እነሱ እንደሆኑ ቆመው አይገኙ አሉ አጼ ቴዎድሮስ። ጦርነቱን አስቸጋሪ ያደረገው እኮ ይሄ ነው። ወይ ህዝቡ ደካማነታቸውን አውቀው አንከተላቸው ማይላቸው፣ ወይ እነሱ ገጥመው ቁርጡ ይለይልን አይሉ አሉ ራስ እንግዳ። ፊት ለፊት የሚገጥመን ቢሆንማ ይህ ሁሉ ችግር መች ይደርስ ነበር አሉ ፊታውራሪ ገብርዬ። ለማንኛውም ነገር የንጉሴን ነገር አንድ መንገድ እናስይዝና ሌላውን ሁሉ በኋላ እናስባለን አሉ አጼ ቴዎድሮስ።
ታጠቅ ብሎ ፈረስ ካሳ ብሎ ስሙ ማርባር ይሸበራል ኢየሩሳሌም። እኔ ማዩ ቱርክማይ የምሸሽ ነው። መቅደላ አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ። እኔ ማዩ ቱርክ ባይ የምሸሽ መቅደላ መቅደላ ጓንቺ ክፉ ጎራ፣ ሴቱን ሁሉ ንቆ ሲኮራ ሲኮራ። ወንዱ አንቺን ወደደ ተኛ ካንቺ ጋር፣ ለማዩ ቱርከባይ የምሸሽ አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳቱን እንደ ጠጅ ወስሶ